ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
እንስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ ግንቦት 19 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ በሳምንት ውስጥ የተጠናቀሩትን አበይት ዜናዎች የምንተነትንበትን የፍቅር ዜና ፕሮግራማችንን እናሰማለን። በማስከተልም ባሳለፍነው ሳምንት ተላልፈው የነበሩ ሁለት ሀተታዎችን ገሚ አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል።
ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን። ለተጨማሪም ያካባቢ አገሮችን ሁኔታ እንቃኛለን።
የኢትዮጵያ ፖለቲካን የሚያተራምሱት በአዳን ኃይሎች ናቸው ተባለ።
ደብዛቸው ለጠፋው የኢሃፓ አመራር አባላት ድምጽ ማሰማት ይገባል ተባለ።
እንስ በማቋረጥ ለሞት የሚዳረጉ ለጋ ልጃገረዶች ቁጥር እየጨመረ መሆኑ ተሰማ።
በዚህ አመት ብቻ ወደ 1 ቢሊዮን የሚጠጋ ገንዘብ መጥፋቱ ይፋ ሆነ።
የኤሌክትሪክ ኃይል መቆራረጥ እየተባባሰ መሆኑ ተሰማ።
በአዲስ አበባ ቤቶቻቸው የፈረሱባቸው ነዋሪዎች ሮሮ እያሰሙ ነው ተባለ።
በኦጋዴን በተለያዩ ስፍራዎች እርስ በርስ ግጭት መከሰቱ ታወቀ።
በፖለቲካ እስረኞች ስም የሙስና እስረኞች በጅምላ የመፈታቱ ጉዳይ እያነጋገረ ነው ተባለ።
ህዝባዊ አመጾች እንደ ሰደድ እሳት መላዋ ኢትዮጵያን እያዳረሱ ባለበት የዘረኛው የወያኔ አገዛዝን በስልጣን ለማቆየት የተለያዩ ባህዳን ኃይሎች ሴራ ሲተበትቡ እንደነበር አንዳንድ ምስጢራዊ ፍንጮች እየታዩ መሆናቸውና አነጋጋሪ መሆናቸው ታውቋል። በአሁን ወቅት በወያኔ የተሾመው ቁንጮ ለሀገርና ለህዝብ ለውጥ ሊያመጣ እንደሚችል ተደርጎ እንዲታሰብ የተለያዩ መያዣ መጨበጫ የሌላቸውን ወሬዎች በመርጨት የኢትዮጵያ ህዝብ ግለሰቡን ከወንጀለኛው ድርጅት ነጥሎ እንዲያይ መጠነ ሰፊ የፕሮፓጋንዳ ዘመቻ እየተካሄደ መሆኑ ልብ ሊባል እንደሚገባው በርካቶች ያሳስባሉ። የወያኔ ቁንጮ የተደረገው ግለሰብ እያደረጋቸው ያሉት የሀገራት ጉብኝትና ሌሎች ተዛማሽ ጉዳዮች የህዝብን ድጋፍ ለመሸመት እንዲያስችል በሚል አስቀድሞ በባዕዳን ኃይሎች የቀረቡ ቀመሮች መሆናቸውን የሚያስረዱ ሰነዶች እየወጡ መሆናቸው ታውቋል። በዚህ ሰሞን በህዝብ ውስጥ እንዲሰራጩ ከተደረጉት አንዱ ወያኔ ህወሓቶች ራሳቸው የሰየሙትን ቁንጮ አያሰሩትም የሚል ሲሆን ይህ ሆን ተብሎ የህዝብን ትኩረት ለመሸርሸር ከሚደረጉ ሴራዎች ውስጥ አንዱ መሆኑን ይህንን የወያኔን ከመቃብር አፍ የመመለስ ፖለቲካን በቅጡ የሚያውቁ ያስረዳሉ። የባውን ወቅት ወያኔ ላይ እስትንፋሱ እንዲራዘም የረቀቀ ደባ ከሰሩት ባዕዳን ኃይሎች የአሜሪካው የስለላ ድርጅት CIA በግንባር ቀደምት እንደሚገኝ በርካቶች በአንክሮ ያስረዳሉ።
ወያኔ የፖለቲካ እስረኞችን በመፍታት ስም ራሱ በእያንዳንዱ ተጠርጣሪ በመቶ ሚሊዮኖች በሚቆጠር ብር ክስ መመስረቱ የሚታወቅ ሲሆን አሁን ከፖለቲካ እስረኞች ጋር ክሳቸውን እየዘጋ መልቀቁ ወያኔ ሙስናን ለማጠናከር የፖለቲካ ቁማር እየተጫወተ መሆኑን ያሳያል የሚል አስተያየት እየተሰነዘረ መሆኑን መገንዘብ ተችሏል። አንዳንዶቹ እንደ አለማየሁ ጎጅ የመሳሰሉ በባንክ ግማሽ ቢሊዮን ብር በላይ ማከማቸታቸው እንደ ገብረ ዋህድ ገብረ ጊዮርጊስ የመሰሉ ከመኖሪያ ቤታቸው 100 ሚሊዮን የሚቆጠር ብርና በርካታ ሰዎች የሚቆጠር ዩሮና የአሜሪካ ዶላር ተገኝቶ ሌሎችም በተመሳሳይ የሀገር ኢኮኖሚ ማጅራት መምጣታቸው በተጨባጭ የታወቀ ሆኖ ሳለ በፖለቲካ እስረኛ ስመለቀቃቸው የወያኔን ፍርድ ከብድልነት ቁልጭ አድርጎ ያሳያል ተብሏል። የነን ጉዳይ አስመልክተው የፖለቲካ አዋቂዎች በሙስና የታሰሩ የወያኔ ሹመኞችና ነጋዴዎች የወንጀሉ መረብ ከቁንጮቹ ከስባት ከበረከት ከአባይ ከደብረ ጽዮን ከአባዱላ ከአዜብ ወዘተ ጋር የተተበተበ በመሆኑ ሆን ተብሎ የቁንጮቹን ወንጀል ለመሸፈን እየተደረገ ያለ ዘመቻ መሆኑን ያስረዳሉ። የሙስና ወንጀለኞችን ክስ መሻር ሀገርን ለዘራፊ ወሮበላዎች አሳልፎ ከመስጠቱን ባሻገር ለወያኔ ስርዓት ዝርፊያና ሙስና የሀብት ማከማቻ መንገዱ እንደሆነ በግልጽ ያስረዳል ተብሏል።
አዲሱን ጠቅላይ ሚኒስትር ለማሻሻት በመካሄድ ላይ ያለው ፈርጀ ብዙ የፕሮፓጋንዳ ዘመቻ በአንድ መልኩ እስረኞች ፈታው አስፈታው የሚለው ላይ የሚያጠነጥን ነው ያሉ የፖለቲካ ተንታኞች በሚያዝያ ወር የሳውዲ ባለስልጣኖች ካሰሯቸው የውጭ ዜጎች ማለትም 1 ሚሊዮን ከሚጠጉት ውስጥ 400 ሺህ ኢትዮጵያውያን መሆናቸው ሲገለጽ ሹሙ እዚያ ሄዶ አስፈታቸው የሚባሉት ግን 1400 ብቻ መሆናቸውን ገልጸዋል። ማስፈታቱም አንድ ጎሳንና ሃይማኖትን የተመለከተ ነው ለሚለው ዝርዝሩ እስካሁን አልተገለጸም። በሱዳን በኬንያም በጣት የሚቆጠሩና ሊፈቱ የሚገባቸው ሳይሆኑ በተራ ወንጀል የተያዙት የተፈቱ መሆኑን ግልጽ ያደረጉ ክፍሎች የፖለቲካ እስረኞችን ለመፍታት አገር ሙሉ እስር ቤቱና ታሳሪው ሞልቶ የሁሉ ጉዞ መቼ አስፈለገ በሚል ተችተዋል። ከዚህ በተያያዘ ዜና ደግሞ በኢትዮጵያ 1,700,000 ዜጋ ከቀዬው ሲፈናቀል በግጭትና ጥቃት 1.2 ሚሊዮን ሕዝብ የተፈናቀለ መሆኑን የገለጹት የተባበሩት መንግስታት ምንጮች ቀሪው ቁጥር ደግሞ በችግርና ስራ ፍለጋ ቦታ የቀየረ መሆኑን ጠቁመዋል። ይህ በእንዲህ እንዳለ አዲሱ ሹም አማራዎች በየቦታው መፈናቀላቸውን አምኖ የተፈናቀሉት አማራ በመሆናቸው ሳይሆን በህገወጥ መንገድ መሬታቸው ባልሆነው ላይ ሰፍረው በመገኘታቸው ነው ሲል የዘረኛውን አገዛዝ እብሪትና ጸረ አማራ አቋም በገሃድ አስደምጧል። ስለ ወልቃይት ጠገዴ ተፈናቃይ አማራዎች ግን ማብራሪያ ሊሰጥ አልደፈረም።
በፍኖተ ዲሞክራሲ በተደጋጋሚ ስንዘግብ እንደቆየነው አዲሱ ሹም ያው የወያኔ ተለጣፊ መሆኑን በማረጋገጥ የሙስናው ጀነራል ክንፈ ተወገደበት በተባለው በሚቴክ ቦርድ አባልነት አዜብ ጎላን ጨምሮ 3 ወያኔዎችን መመደቡ ተነገረ። የወያኔ የጦር ጀነራሎችና የቀድሞ ሰራዊት አባላት መጥቶሪያ በመለስ የተቋቋመ ሚቴክ አማካይነት ኢትዮጵያ ስትዘረፈ ቆይቷን ከዚህ በፊት ያጋለጠ ሲሆን ጀነራሉ በቢሊዮን የሚቆጠር ብር ተሰወረብኝ ማለቱን መዘገባችን ይታወሳል። አዜብ ጎላ ኢትዮጵያን የጋጠች ሙሰና እንደመሆኗ ተይዛ ገንዘቡን ለማስመለስ ጥረት ይደረግ ሲባል ይባስ ብሎ አዲሱን ተጨማሪ ወደምትዘርፍበት ሲሾማት ይህ ነው ከወያኔ የተለየ ነው ለውጥ አምጪ ነው ብለው ለማመስገንና ለማገዝ ጀኩሉት ሁሉ ማፈራቸው አልቀረም ተብሏል።
የወያኔ አዲስ ጠቅላይ ሚኒስትር ታላቁ ወንድሜ ብሎ የሚጠራው የሱዳን አምባገነን መሪ ኦማር በሽር በከፍተኛ የፖለቲካና ኢኮኖሚ ቀውስ ውስጥ ገብቷል ተባለ። ወያኔ በሩን ከፍቶ መሬትን ሳይቀር የሰጠው በሽር ከኢትዮጵያ በሚያካሄደው የርሻና የቀንድ ከብት ንግድ ከ6 ሚሊዮን ዶላር ያላነሰ ገቢ ያስገባል ሲባል ደቡብ ሱዳን በመገንጠሏና የዘይቱ ገቢ በመጥፋቱ የሱዳን ኢኮኖሚ ቁልቁል መውረዱ ሲነገር አመታት አልፈዋል ያሉ ክፍሎች ሱዳን በቻይና ብድር ተተብትባ የምትገኝ ሀገር ናት ብለዋል። በሽር ከግብጽም ከሻቢያም ጋር የተጋጨ ሲሆን በአሰላለፍ ደረጃ ደግሞ ከቱርክም ከነሳውዲም ጎን የቆመ ነው። በቅርቡ ለጠረ የመኑ የሳውዲ ስብስብ ለመርዳት 600 ተጨማሪ ጦር መላኩም ተዘግቧል። ለዲፕሎማቶች ደሞዝ ሳይከፍል 7 ወር አልፎታል። 13 ኤምባሲዎችም ተዘግተዋል በሚል የበሽርን ፖለቲካ የወቀሰው የሱዳን የውጭ ጉዳይ ሚኒስተር ከቦታው በበሽር መነሳቱ ሊታወቅ ችሏል። በመካከለኛ ምስራቅና በአፍሪካ ቀንድ ያለውን ምስቅልቅል የኃይል አሰላለፍ እየለወጠው ነው ያሉ ፖለቲካ ተንታኞች የአዲስ አበባ የውጭ ጉዳይ ሚኒስተር ኃላፊዎች ከችሎታ ማነስና ዘረኝነት ቅኝት የተነሳ ኢትዮጵያን አጋልጠዋል አስጠቅተዋል ብለዋል። በተያያዘ ዜና ደግሞ ሲዩም መስፍን ወርቅነህ ገበየሁን ወደ ጎናሽ ቀንጥሮ አሁንም እንደ ውጭ ጉዳይ ሚኒስተርነት እየሰራ ነው ተብሏል። ወርቅነህ ገበየሁ ቅሬታ የለኝም ተግባብተን እየሰራነን ቢልም በአካባቢ ጉዳዮች ጥያቄዎች ሁሉ ሲዩም እንደ ኃላፊ እየሰራ ነው ሲሉ ታዛቢዎች ጠቁመዋል። የውጭ ጉዳይ ሚኒስተር ሳለ ችሎታ አልባውን ሲዩም መስፍን እንዲረዱ የእንግሊዝ አዋቂዎች ተሰጥተውት ይጽፉለትና ያማክሩት የነበረ ሲሆን በቅርቡ ደግሞ በህዝብ ወጪ በሚካሄድ የጥናት ማዕከል ኃላፊ የሆኑ ኢትዮጵያውያን ከመጋረጃ በስተጀርባ ሁሉን ስራ እየሰሩለት ነው ተብሏል። ሲዩም መስፍን በጎንደር በጎጃም የተቀሰቀሰውን ህዝባዊ አመጽ ጸረ ትግሬው ኢሃፓ ያስነሳው ነው ብሎ መውቀሱ አይዘነጋም።
እንስ በማቋረጥ ለሞት የሚዳረጉ ለጋ ልጃገረዶች ቁጥር እየጨመረ መሆኑ ተሰማ። በዚህ የኤችአይቪ ኤድስ ስርጭት ባስደንጋጭ ሁኔታ እየተስፋፋ ባለበት የወጣቶች ለልቅ ወሲብ ግንኙነት መጋለጥ እየጨመረ መሆኑን የሚያስረዱ ጥናቶች ይፋ የሆኑ መሆናቸው ታወቀ። በዚህ ባሳለፍነው ሳምንት ለህዝብ ይፋ ከተደረጉ ጥናቶች መረዳት የተቻለው ከ13 እስከ 17 እድሜ ክልል ውስጥ የሚገኙ ለጋ ወጣቶች ልጃገረዶች ላልተፈለገ እርግዝና እየተጋለጡ በመሆናቸውና ጽንሱን ለማስወረድ የሚጠቀሙት ለጤና አደገኛ የሆኑ አማራጮችን በመሆኑ በርካታ ታዳጊ ወጣት ሴቶች በሞት እየተቀጠፉ መሆናቸውን ከጥናቱ መረዳት ተችሏል። ብዙዎች የወጣት ሴት ህይወት በእንዲህ ከእርግዝና ጋር በተያያዘ ሁኔታ መቀጠፍ አጠቃላይ ተጠያቂው ዘረኛው የወያኔ አገዛዝ መሆኑን በቁጭት ያስረዳሉ።
ወያኔ አይናውጣ ዋሾና ወንበዴ ቡድን እንደመሆኑ መጠን በዚህ በዚያ ቀስቀሶ የአማራ የኦሮሞና የሌሎች በብዙ መቶ ሺህ ደረጃ መፈናቀልን እውን እያደረገ በግልባጩ ትግሬዎች በአማራው አካባቢ በሺዎች ተፈናቀሉ የሚለውን አሳሳችና የሐሰት ዜና በሰፊው እያሰራጨ ነው። ይህንና ሌሎች ጸረ አማራ ጸረ ኦሮሞ ቀስቀሳ የወሰነው የወያኔ የመቀሌ ምስጢር ስብሰባ አማራና ኦሮሞን ካለያየን የወያኔ ውድቀት ይመጣል የሚለውን የሟቹን መለስ ዘይቤ በመከተልም ነው ተብሏል። ይህን የመከፋፈል ግብ በተከተለ ተቃዋሚውንም በጎጥ በመከፋፈል መንቀሳቀስ በተባለው መሰረት ደካማ ቡድኖችን መጋበዝና አገር ወዳዶችን መነጠል ማራቅ በሚለው በስራ ላይ ማዋል ተጀምሮ ከወያኔ የተለየ ፖለቲካ የሌላቸው ጸረ አማራ ዘረኞች ናቸውና እነ ሌንጮ ሲጋበዙ ብርጋዴር ጀነራል ከማል ገልቹንም ለመመለስ ባለበት በኡጋንዳ ድርድር መጀመሩም ሊታወቅ ተችሏል። ወያኔ ይጠራናል ብለው የሚጠብቁ ኢትዮጵያዊ ቡድኖች ወረፋ መጠበቅ ያለባቸው ይመስላል ያሉ ታዛቢዎችም የፖለቲካ ምህዳሩን ማስፋት በሚል ለፈፋ ወያኔ የራሱን የቡችላ ዝግጅቶች በቅድሚያ ሊሰበስብ በመጣር ላይ መሆኑንም አጋልጠዋል። አንዳንድ ቡድኖች ለወያኔ ሰለባ ሊሆኑ ዝግጁ በመሆናቸው በውስጣቸው ያሉ አገር ወዳዶች ሊለዩዋቸው ተነስተዋል የሚል ተቆማም አለ።
ከሁለት አስርት አመታት በላይ በትግራይ የጨለማ እስር ቤቶች ታስረው የማቀቅ የሚገኙ ጸጋዬ ወይን ገብረመድን አበራሽ በርታና ጓዶቻቸው ይፈቱ የሚል ዓለም አቀፍ ዘመቻ እንዲጠራ ከያቅጣጫው ማሳሰቢያ እየተነገረ መሆኑን መገንዘብ ችለናል። እነዚህ እስረኞች እስከዛሬ ፍርድ ቤት ሊቀርቡ ቀርተው የፀሐይ ብርሃንን ተነፍጓቸው በትግራይ ጉድጓድ ጨለማ እስር ቤቶች መታሰራቸው የሚታወቅ ሲሆን ከዚህ በተጨማሪ ምግብና ውሃ ተነፍጓቸው በራብና በጥም እንደሚሰቃዩ የታወቀ ነው። የእነዚህ የኢሃፓ እስረኞች ሁኔታ ለዓለም በስፋት መጋለጥ ይገባዋል ተብሏል። የነዚ የያፓ እስረኞች ቤተሰቦች ይህን ሁሉ አመታት ሌላው ቀርቶ በህይወት መኖራቸው እንኳን ሳይነገራቸው ሁሌ ባዘንና በጥካሪ ውስጥ እንደሚገኙ የሚታወቀ በመሆኑ ወያኔ በጨለማ ቤት አሰቃይቶ ገሏቸው ከሆነም ለዓለም ህብረተሰብ እንዲገለጽ በሶሻል ሚዲያዎች ሰፊ ዘመቻ መጀመር ይገባዋል ተብሏል።
ባለፉት 3 አመታት በመስራቅ አፍሪካ በተለይም በኢትዮጵያና በታንዛኒያ ተስፋፍቶ በሲሚንቶ ምርት ከፍተኛውን ድርሻ ይዞ የነበረው የዳንጎቴ ፋብሪካ ከፍተኛ ችግር እየደረሰበት መሆኑን ጉዳዩን በቅርብ የሚከታተሉ ወገኖች ገለጹ። በኢትዮጵያ ውስጥ በደረሰው ህዝባዊ እንቅስቃሴ ምክንያትና የወያኔ አገዛዝ ከሚያደርጋቸው የተንኮል ስራዎች የተነሳ ድርጅቱ በጥር በየካቲትና በመጋቢት ወሮች ያመረታቸው ምርቶች በ16% ሊቀንስ የቻለ መሆኑን ተዘግቧል። በታንዛኒያም ኩባንያው ፋብሪካውን ለማንቀሳቀስ ከናፍታ ወደ ጋዝ ለመሸጋገር በወሰደው እርምጃ ለተወሰነ ጊዜ በመዘጋቱ ከጥር እስከ ሚያዝያ ባለው የአራት ወር ጊዜ ምርቱ በ46% መቀነሱ ታውቋል። በኢትዮጵያም በቅርቡ ስራ አስኪያጁና ሌሎች 2 ኢትዮጵያውያን መገደላቸውን ተከትሎና የወያኔ ባለስልጣኖች በሚያደርጉት ተንኮል ምክንያት የወደፊቱ የፋብሪካው ሁኔታ አስቸጋሪ ሁኔታ ላይ እየወደቀ መሆኑን ብዙዎች ያስረዳሉ።
ከጥቂት ጊዜ በፊት የወያኔ አጋዚ ጦር አባላት ያደረጉትን ጭፍጨፋ በመሸሽ ከሞያሌ ወደ ኬንያ ገብቶ የነበሩት ስደተኞች እንዲመለሱ ሰኞ ግንቦት 13 ቀን የወያኔ አገዛዝና የኬንያ ባለስልጣኖች ከፍተኛ ግፊትና ጫና ቢያደርጉም ስደተኞቹ ለመመለስ ፈቃደኛ ሳይሆኑ ቀርተዋል። ከሞያሌ ወደ ኬንያ የገቡት ዜጎች ቁጥር በወቅቱ ከ10000 በላይ የተገመተ ሲሆን ወደ 6000 ያሉ በተለያዩ ምክንያቶች መመለሳቸውና የቀሩት ወደ 4000 የሚሆኑት በተለያዩ ካምፖች የሚኖሩ መሆናቸው ይታወቃል። ከስደተኞቹ መካከል ብዙዎቹ የደረሰባቸውን በደል በመዘርዘር ለመመለስ ምንም አይነት ዋስትና እንደሌላቸው እንዳይመለሱ የተማጸኑ መሆናቸው ተሰምቷል። የወያኔም ሆነ የኬንያ ባለስልጣኖች የተለያዩ ጫናዎችን በመፍጠር ስደተኞቹ ያለ ፈቃዳቸው እንዲመለሱ የሚያደርጉትን ጥረት በርካታ ወገኖች ያወገዙት ነው። በህይወታቸው አደጋ ሊደርስባቸው የሚችሉትን ዜጎች እንደ ስደተኛ ተቀብሎ ማስተናገድ ያለማቀፉ ህግ የሚያስገድድ በመሆኑ የኬንያ ባለስልጣኖች ለስደተኞቹ ተገቢውን ክብካቤ እንዲያደርጉ ያለማቀፍ የሰብአዊ መብት ድርጅቶች እየወተወቱ ይገኛሉ።
የኤሌክትሪክ ኃይል እየጨመረ መሄዱ ተደጋግሞ እየተነገረ ቢሆንም ለተጠቃሚው ህዝብ በአስተማማኝ ሁኔታ እየተዳረሰ አለመሆኑን መገንዘብ ተችሏል። ሰሞኑን የተከሰተው የኤሌክትሪክ መቆራረጥ በተለያዩ ቦታዎች ከ5 ቀናትና ከዚያ በላይ በመሆኑ ዘርፈ ብዙ ችግሮች ማስከተሉ ታውቋል። በመሃል ብልጭ ድርግም ስለሚደረግ በርካታ መገልገያ ቁሳቁሶችንም ማቃጠሉ የጉዳቱ ሰለባዎች በመሬት ሲናገሩ ተደምጧል። ሰሞኑን የአዲስ አበባ ዋና ዋና መንገዶች ዳር የሚገኙ የንግድ ቤቶች በጀነሬተር ለመጠቀም በመገደዳቸው በየቦታው የጀነሬተሮች ዱቃዱቆ ድምጽና የሚያወጡት ጭስ ቀድሞውንም በመኪናዎች ብዛትና በየቦታው በተከመረው ቆሻሻ ከባቢ አየሯ በከፋ ሁኔታ የተበከለው አዲስ አበባ ተጨማሪ ብክለት ገጥሟታል ተብሏል። የኤሌክትሪኩ መቆራረጥ ስራቸው ከኤሌክትሪክ ጋር የተቆራኘ የሆኑ በርካታ ድርጅቶችን ለኪሳራ መዳረጉም ታውቋል።
በየአመቱ የዋናው ኦዲተር የሂሳብ ምርመራ በ100 ሚሊዮን የሚቆጠር ብር እየተሰረፈ መሆኑን ቢያጋልጥም ሰራፊዎቹ የወያኔ ከለላ ስላላቸው አንድም ሰው በዚህ ሪፖርት ጠያቂ ሆኖ በግ ሲጠየቅ ታይቶ አይታወቅም ተብሏል። ከዚህ ቀደም በስኳር ልማት ስም የተሰረፈው 77 ቢሊዮን ብር ቀጥተኛ ጠያቂዎች የሆኑት አባይ ጣይና ሜቴክ እየተባለ የሚጠራው አብዛኛው የቻይና የሆነው ድርጅት ኃላፊ የነበረው ክንፈ እንዲሁም ሳሞራ ተከሰው ፍርድ ቤት ሊቀርቡና የዘረፉትን ገንዘብ እንዲመለሱ ሊደረግ ሲገባው አለመደረጉ የስራቱን ዘራፊነት ያሳያል የሚሉ ብዙዎች ናቸው። ዘንድሮ ከቀረበው የኦዲት ሪፖርት መገንዘብ የተቻለው አብዛኞቹ ዩኒቨርሲቲዎች ውጪ ጉዳይ ሚኒስቴር የትምህርት ሚኒስቴር በግዙፍ ዘረፋ መሰማራታቸውን መገንዘብም ተችሏል። ዘንድሮ ወደ 1 ቢሊዮን የሚጠጋ ብር በዘረፋ እንደጠፋ ይፋ የሆነ ቢሆንም አጥፊዎቹ ተጠያቂ መሆናቸው አጠያቂ ነው ተብሏል።
የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን ኃላፊ ሚስተር ዘይድ ራድ አልሁሴን የሰብአዊ መብት ኮንፈረንስ 25ኛ ዓመቱን በቪየና ሲከበር በሰጡት መግለጫ የሰብአዊ መብት መከበርን አስመልክቶ የተለያዩ የዓለም ሀገሮች ማፈግፈግ ይታይባቸዋል ካሉ በኋላ ሁሉም ህዝብ የሰብአዊ መብት እንዲከበር ከፍተኛ እምነት መያዝና ከስሜት የመነጨ ተግባር ይጠበቅበታል ብለዋል። ሚስተር ዘይድ በተለይ ወደ አውሮፓ በሚፈልሱ ስደተኞች ላይ የሚታየው የዘረኝነትና የውጭ ዜጋን የመፍራት ክስተት ጥላቻን ለሚያስፋፉ ወገኖችና ፓርቲዎች ምቹ ሁኔታዎችን ፈጥሯል ብለዋል። በሌሎች ሀገሮች የሰብአዊ መብት እንደ ዋነኛ ተግባር የመወሰዱ ተግባር ተረስቶ እንደ ማስፈራሪያ በተቆጠረ ስለሆነ ሁሉም ሰው መብቱን ለማስጠበቅ ምንጊዜም ዝግጁ መሆን አለበት የሚል መልእክት አስተላልፈዋል። ከ25 ዓመታት በፊት በ1988 ዓመተ ምህረት 171 የሚሆኑ አገሮች በቪየና ተሰብስበው የሰብአዊ መብት ስምምነቶችን ማድረጋቸው የሚታወቅ ሲሆን የስምምነቱን ተግባራዊነት ለመከታተል በተባበሩት መንግስታት ድርጅት ስር የሰብአዊ መብት ኮሚሽን እንዲቋቋም ተደርጓል።
የሱዳኑ የበሽር አገዛዝ ኢኮኖሚ ፍርክስክሱ ይወጣ የኑሮ ውድነት እያሻቀበና ቤንዚንም ጠፍቶ ለገቡ ችግር ባየለበት ሁኔታ በሽር በፖለቲካው መስክ እንደፈንታ እዚያ መስገሉ ጠልፎ ሳይጠለው አይቀርም ሲሉ ታዛቢዎች ተችተዋል። ቁርጥ አርጎ ከነሳውዲ ጋር ያበረ ቢመስልም ከ2 ቢሊዮን ዶላር በላይ በሱዳን ካስገባችው ካታር ጋር ያለውም ግንኙነት አሁንም እንደቀጠለ ሲሆን የቀይ ባህርን ሱአኪን ወደብን ለቱርክና ለካታር አሁንም እንደተጠመውኑ መረሳት የለበትም ተብሏል። አሜሪካ በሱዳን ላይ የጫነችውን ማዕቀብ ብታላላም በሽር አሜሪካ ልታስወግደኝ ታሴራለች በሚል ጥርጣሬው የአሜሪካ መሳሪያዎች ናቸው ያላቸውን የውጭ ጉዳይ ሚኒስትሩን ኢብራሂም ጋንዱርን የደህንነትና ጸጥታ ኃላፊውን መሐመድ ኦታንና ጀነራል ኤልማድ አልዲን አዳዊን ከቦታቸው አባሯል። የተፈ ያለው ቀውስ በሽርን ለውድቀት እየዳረገው ነው ያሉ ክፍሎች ይህም ያካባቢውን ሁኔታ ወደ ሌላ ቀውስ ማምራት ብቻ ሳይሆን በወያኔም ላይ ከባድ ተጽዕኖ ሊኖረው እንደሚችል ተቆመዋል። ይበንዲ እንዳለ የተባበሩት መንግስታት ባለስልጣኖች የበሽር መንግስት የስደተኞችን የሰፈራ ፕሮግራም በሙስናና ጉቦ ተጠቅሞ አዛብቶታል ሲሉ ዘግበዋል። ወያኔ የራሱን አባላትና ደጋፊዎች በጉቦ ተጠቅሞ ከሱዳን ወደ ውጭ አገሮች ያሰፈረ መሆኑን ስደተኞች ሲገልጹት የቆየ ሲሆን ራሱ የተባበሩት መንግስታት የስደተኛ ኮሚሽን ሰራተኞችም ቢሆኑ ከወያኔ ባለስልጣኖችና ኤምባሲም ጋር እንደሚሰሩ ከዚህ ቀደም የተጋለጠ ጉዳይ ነው። በሱዳን ያሉ ስደተኞች ሁኔታው አስከፊ በመሆኑ በሰፈራ ወደ ውጭ መወሰዳቸው ይገባል ሲባል ካናዳና ሌሎችም ሀገሮች ቻቀኛ ስደተኞችን በሰፈራ እንዲወስዱ ግፊት ሊደረግባቸው ይገባል ሲሉ ታዛቢዎች አሳስበዋል።
ወያኔ ከዚህ ቀደም በሐረርጌ ኦሮሞዎችና ሶማሌዎችን በማጋጨት የበርካቶች ህይወት ቀጥፏል። በርካቶችም የአካል ጉዳተኞች እንዲሆኑ አድርጓል። ወደ 2 ሚሊዮን የሚጠጉ ከቀያቸውና ከቤቶቻቸው እንዲፈናቀሉ ማድረጉ እስካሁንም ወደ መኖሪያቸው መመለስ አለመቻላቸው የሚታወስ ነው። በአሁኑ ወቅትም ይኸው የማጋጨት ዘመቻ ቀጥሎ በሞያሌ በቅርቡ የሶማሌ ልዩ ኃይል የተባለው ጦር በድንገት ተኩስ ከፍቶ ግድያ ፈጽሟል። በርካቶችንም አቁስሏል። በዚህ ባሳለፍነው ሳምንት ሁኔታው ተቀይሮ በኦጋዴንና በአካባቢው ጎሳን ከጎሳ ጋር በማጋጨት በርካታ ጉዳት እያደረሰ መሆኑንም ተገንዝበናል። በዶሎ አዶ 3 ሰዎች መገደላቸው ሲታወቅ ከ10 የሚበልጡ ደግሞ በጽኑ መቁሰላቸውን ከአካባቢው ከወጡ መረጃዎች መገንዘብ ተችሏል። ግጭቱ በጭንሃክሰን በቱሉ ጉሌድና በቀብሪ በያም ተከስቶ እንደነበር ለማወቅ ተችሏል።
በመርካቶ በሚገኘው በተልኪል ሞል የተነሳው የነጋዴዎችና የወያኔ ጠብ እንደቀጠለ መሆኑ ተነገረ። ኮንትሮባንድ ወይም ህገወጥ ንግድን አስቆማለሁ በሚል የጉምሩክ ኃላፊዎች ፖሊስ ወደ ሙሉ አምጥተው በርካታ የጭነት መኪና ሙሉ የኒያላ ሲጋራን ወርሰው ዝርፊያውንም ዛሬ መቀጠላቸውን የገለጹት ነጋዴዎች ይህ ንግድ ቤቶችን የመዝጋት ዘመቻ ወያኔ በንግዱ መስክ ከሚያካሄደው ተጽዕኖ ዘረኝነት ተለይቶ እንደማይታይ ገልጸዋል። የህገወጥ ንግድን አዜብ ጎላና ባጫ ደበሌ እንዲሁም አባዱላና የሶማሌ ክልል ተብየው ፕሬዝዳንት በስፋት የተሰማሩበት መሆኑ ተገልጿል። በአፋር አካባቢም የወያኔው ሹም የህገወጥ ንግድ ኃላፊ መሆኑንም ተጠቅሷል። በተያያዘ ዜና ሰፍኖ የቆየው የውጭ ምንዛሪ እጥረት በአጭር ጊዜ ውስጥ የሚለወጥ ነው ብሎ አዲሱ ጠቅላይ ሚኒስትር ቢለፍፍም አሁንም የሀገሪቷን ኢኮኖሚ ለኪሳራ ያደረጉት ወያኔዎች በስልጣን ላይ ከመሆናቸው ባሻገር ለምርጥ ኩባንያችንና ንግድ ተቋሞች ዘር ተለይቶ የውጭ ምንዛሪ እንደሚሰጥም ውስጥ አዋቂዎች አጋልጠዋል።
የወያኔ ፕሬዝዳንት የምህረት ሰነዱን እንደፈረመ አንዳርጋቸው ጽጌና ወደ 700 የሚጠጉ እስረኞች ይፈታሉ የሚለውን ዜና መሰረት አድርጎ የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ በላከው መግለጫ አንዳርጋቸውንም ሆነ ሌሎችንም በህገወጥ መንገድ አስሮ የቆየው ወያኔ ይቅርታና ምህረት ጠያቂ መሆን አለበት እንጂ ምህረት ሰጪ ሊሆን ከቶም አይገባውም ሲል ኮንኗል። ከለንደን መጥቶ አዲስ አበባ ላይ ለሽብር መጣህ ቦምብ ልታፈነዳ ነው ተብሎ አሁንም በእስር ላይ ያለው አበበ ወንድማገኝ ባላጠፋሁት አጠፋሁ ብዬ ይቅርታና ምህረት አልጠይቅም በማለት የተፈረደበትን 12 ዓመት ሊጨርስ ተዘጋጅቶ አሁንም በእስር ላይ እንዳለ የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ ጠቅሷል። ካፒቴን በኃይሉ ገብርኤል ዓመታት በዝዋይ ጨለማ ክፍል ታስሮ የቆየው ጌታ አስራደ፣ የኢሃፓዎቹ ናብራሽ ፈርዳ፣ ተስፋዬ ከበደና ብዙዎቹ አሁንም ደብዛቸው ጠፍቶ እያለ እስረኛ በአዲሱ ሹም ተፈታ ብለው ሊጨፍሩ የሚቀጡትን ያወገዘው ኢፖዋኮ፣ በሀገርም በውጭም ያሉ የሰብአዊ መብት ተቆርቋሪ በሉን ባይ ኮሚቴዎች ከፖለቲካ ራሳቸውን ማራቅ አቅቷቸው መገኘታቸውንም አውግዟል። ኮሚቴው አምነስቲ የተባለ ሂውማን ራይትስ ዋች ወይም ኢሰመጉ ሁሉም ባላቸው የፖለቲካ መስመር የተነሳ በኢሃፓና በተለይም በአማራው ላይ የደረሰውን ግፍ አላየንም አልሰማንም ብለው ማለፋቸውን ጠቅሷል። ዛሬ ሳይሆን በዘመነ ደርግም የያዙት አቋም መሆኑን የጠቀሰው ኮሚቴ በስቃይ ላይ ያሉ ብዙ ሺህ እስረኞችን ሁኔታ ሲጠቅሱ አለመስማታቸው ምስክር ነው ብሏል። ከእስር ሲፈቱም በአዳንን ሊያመሰግኑ ሲሯሯጡ ህዝብና አገራዊ ኮሚቴዎችን ጭራሹን ሳያመሰግኑ ወይም ሳይጠቅሱ ማለፋቸው ደግሞ ይበልጥ አስተዛዛቢ ሆኖ ቀጥሎ ይገኛል በሚል አማሯል። የጸረ ሙስና ህግ ድሮም የፖለቲካ በቀል ህግ በመሆኑ በዚህ ክስ ለእስር የተዳረጉት መፈታታቸው የሙስና እቴጌ መታገት ሳይሆን ተሿሚ በሆነችበት ማግስት ተገቢ ነው ብሏል። ወያኔ በወረፋ ወይም በቁጠባ እስረኛ መፍታቱንና ለፖለቲካ ጥቅም ማዋሉን ትቶ ሁሉንም የፖለቲካ እስረኛ ሳይውል ሳያደር ይፍታ ያለው የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ ግለሰቦች ተፈቱ በሚል ትግሉ የሚቆም አይሆንም ሲል መግለጫውን ደምድሟል።
ሰሞኑን በአዲስ አበባ በነፋስ ስልክ ላፍቶ ከተማ ማንጎ ጨፌ ግራር በተባለ የመኖሪያ መንደር ከ20 ዓመታት በላይ ያስቆጠሩ መኖሪያ ቤቶች በወያኔ የፌደራል ፖሊስ ኃይል አስገዳጅነት ፈርሰው ነዋሪዎቹ ሜዳ ላይ መውደቃቸው ታውቋል። ጥቂት የማይባሉ ነዋሪዎች ቤቶቻቸው ውስጥ ባሉበት ቤቶቻቸው በላያቸው ላይ መፍረሳቸውን በመሬት ሲገልጹ የተሰሙ ሲሆን በዚህ ሳቢያ 3 እናቶች በድንጋጤ ጽንሶቻቸው እንደወረዱባቸው ለማወቅ ተችሏል። እነኚህ ነዋሪዎች አካባቢው ዳገታማ በመሆኑ አስቸጋሪነቱን በመግለጽ ክፍለ ከተማው መንገድ እንዲሰራላቸው ለጠየቁት ምላሽ ስለፈቀደላቸው አካባቢውን ድልድይ መስራታቸውና የባለ ይዞታ ግብር እና የመሳሰሉትን እየገበሩ መኖራቸው ህጋዊ እንደሚያደርጋቸው በመግለጽ ቤቶቻቸው እየፈረሱባቸው በግፍ በመሆኑ በምሬት ሲገልጹ ተሰምቷል።
በሀገራችን ባህል ቀዳማይ እመቤት የሚል ልምድና ፈሪጥ ያልነበር ሲሆን ወያኔ ይህን የጀመረው አዜብ በመድረክ ብቅ ብላ ይህን ያን እሰራለሁ በሚል ዝርፊያውን ለማመቻቸት ነው ያሉት አዛቢዎች የአዲሱን ሹም ሚስት ሚና በቀዳማይ እመቤትነት ሰይሞ ለማስፋት የሚደረገው ጥረት የተለየ አይደለም ብለዋል። ይህ ከአሜሪካ የተቀዳ አጉል ልምድና ስያሜ አዜቪዛ የጸረ ኤድሱንና የብዙ ኮሚቴዎች ኃላፊ በመሆን ብዙ ሚሊዮን ብር መስረቋንም ጠቅሰዋል። በአውሮፓ ሀገሮች ያውም የጠቅላይ ሚኒስትር ምርጫ በሚካሄድበት ቀዳማይ እመቤት የሚለው ነገር እንደሌለ የጠቀሱ እነዚሁ ታዛቢዎች ኩሩ የኢትዮጵያ ሕዝብ ያልመረጠውን ጠቅላይ ሚኒስትር ሆነ ሚስቱን ጌታ እመቤት ብሎ መቼም የሚጠራ አይደለም ብለዋል። የፍካሬ ዜና ፕሮግራማችን በዚሁ ይጠናቀቃል።
መርሳት ትናንት ባይረሳ የትናንቱ በደል ማዘን ባልነበረ መድበልና መቁሰል መርሳት እናንተ ባይረሳ ካህናት ማሰሩ ምእመናኖችን ደብድቦ ማጎሩ ቤተ መቅደስ ሰላም በነበረች የካድሬ መፈንጫ መጫወቻ ባሉነች መርሳትን ነው መርሳት መርሳትን ውድቀታችን ከትላንቱ ዛሬ አለመማራችን እንዲያ ባይሆንማ መወላገድ ባልነበረ የወያኔ ሴራ ከቶም ባልሰመረ መርሳት ነው ችግራችን የወያኔን በደል ችላ ማለታችን መርሳት ባይኖር ኖሮ ሁሉም ሰው ቢያስተው መስጊድ ውስጥ ባልገባ አዛን ሊያስተጓጉል መርሳት ነው መሽላ መርሳትን ነው መርሳት ወያኔን ለመጣል በጋራ መነሳት ባንረረሳ ኖሮ የትራንቱን በደል ባነሰነስ ነበር ጨው በሰው ቁስል የጋዜጠኞች መታሰር የታጋዮች መወገር የአባቶች መገፍተር የሲኖዶስ መደፈር የሊቢያ ሰማዕታትን መምተር የልጆችን እናት ለሶስት ሆኖ መድፈር ኮዳ ሙሉ ውሃ ብልት ላይ ማንጠልጠል አሊያ ካልሆነ ግን እዛው ቆርጦ መጣል መርሳት ይቻል ይሆን መርሳት ይቻል ይሆን? የእናቶች ለቅሶ ዋይታንና ሐዘን ወያኔ እንደማይበጅ ተገልጦ ያውቅን ቀጥቶ ምን አመጣው ዛሬ መደለልን መርሳትን ነው መርሳት ለህዝባዊ መንግስት ዛሬ ነው መነሳት ባንረሳ ኑሮ የኤርትራን መገንጠል ባልጠራን ነበር ዘር ዛሬም ለመታለል ባንረሳ ኑሮ ሲሾም ኃይለ ማርያም በተረዳን ኑሮ ምንም እንዳይጠቅም ባልተታለል ነበር ዛሬ ባቢዳሉ መርሳትን ነው መርሳት የቀጣዩ ዘመን ቀጣይ ፖለቲካ ከተግባሩ ዜሮ ዮሬ ሰበክ መርሳትን ነው መርሳት መርሳትን ነው መርሳት
በኢትዮጵያ ጉዳይ ላይ ቀዳሚ ወሳኝ ህዝቧ ነው። በሀገራችንም በሌሎች ቦታዎች ሁሉ እንደታየው بودنوچ، مهروچ، نوس کبرتیوچ، لیک بالون بایوچ، شالکوچ، یک افو دکتر پروفسور سبسبو چلو بی مچچو حزبن بوتا کمتاو به حزب سمی سیمالو. راساچون یه حزب وکیلی ادرگالو به حزب سم یوسنالو. لگی راساچو کسل دردرو یه سرطوات درو منگست، یه حزب عین ناجورو، دیموکراسیوی منگست وزته، یه راساچون اگزاز حزباوی تران لیساتو میترالو. يهزبن سلطان بچا سايحون اندبتو نيكمالو. يه مهزاتا چين هونو يكرمانو. راسا چون مرتيالو هزبن تغافتو نا سلطان البا عدرگو. بهاگر قدائلاي وسان هزب بچانو. ديموكراسي بسفن بتاگر بمرت اچو امكاينت اقوامون ياسرگتان. وسان ياگر قدائي ملكتو علنا على حزب فقاد الناس من منت يميفز زماي مرم. ينا كتواتو هجا منغست يميبالو لي صدق يهزب اندقاف ياسفل لغوان. حزب بهقو تشولاي توايتو بممرت موسن مدقف مقاوم ينور بطال. وياني بكدل اغريتوان سيشنشن ماننا مكره. وياني ارتران قنطلو اللي بلوس اياف النكهاري اقوام سيز ماننا مكره. የኢትዮጵያን ይዘትና አቅጣጫ በሚወስንበት ሁሉ ህዝብን ያማከረው የጠየቀው የለም። ቆላ ቋራን ለሱዳን ሲሰጥ በራሱ ውሳኔ ነው። ለማስተዋወስ ያህል መደዘናዊማ አይኑን በጨዋጥቦ ወባ የሞላበት ሰው የማይኖርበት በረሃ ነው ብሎ ነበር። ወያኔ ከጎንደር ወሎ ወዘተ ለመሬት ወደ ትግራይ ሲተቀልል ማንንም ህዝብ አልጠየቀም። የኢትዮጵያ ህዝብ ባገሩ ጉዳይ ባዳ ሆኖ ቀርሟል። በላዩ ላይ የሰፈሩት ጭራቆች እንዳሰኛቸው ሲወስኑ እጁን አጣጥፎ ተመልካች ከተደረገም አመታት አልፈዋል። ይህ የማይካድ ሀቅ ነው። በወያኔ የባሰ ወያኔ ለትግራይ ቆም ያለው ብሎ ቢመጻደቅም ከራሱ ካድሬዎችና አባሎች ውጭ በወሳኝ ጉዳይ ህዝቡ ተሰብስቦ ውሳኔ ሰጠው ሲል አልሰማንም። ለነገሩ የወያኔ ውሳኔ የጥቂቶች እንጂ የራሱም አባላት ሁሉ እንዳልሆነ የሚታወቅ ነው። የህዝብ ወሳኝነትና ሉዓላዊነት ባለ ስልጣንነት ይከበር የሚለው ከቅርብ ጊዜ ወዲህም በሰፊው እየተነሳ ነው። የተፈናቀሉትን ወደ ቀያቸው መመለስ ቀርቶ ወደ በህረሰብ ክልላቸው ወስዶ ማስፈሩ የሚመለከታቸው ተጠይቀው የተወሰደ ወይም በመወሰድ ላይ ያለ እርምጃ አይደለም። በርካታ የተፈናቀሉ ኦሮሞዎችን በጎጃም ማስፈሩ በተለጣፊዎቹ ተወሰነ እንጂ ህዝብ አሳቡን አልተጠየቀም። ዳሶሳና በደኖ የአማራው መፈጀት ተጠያቂ የሆኑ ወንጀለኞችን ወያኔ ጋብዞ አገር ሲያስገባ ስንቶቹ አገር ወዳዶች አሁንም በስደት እንዲቀመጡ ተደርጎ ይያለ ፍትጠያቂዎቹ አማራ ቤተሰቦች የተጠየቁት የለም። ወያኔ እንደፈተተው ይወስናል ያስፈጽማል። ህዝብ የወያኔ አገዛዝ ያክትማል እንጂ ህልመኛ ከንቱ የወያኔ ጉልቻ ይመደብልን አላለም። ወያኔ ይህን አማራጭ ወዶ ሲነሳ ማንንም ህዝብ አላማከረም። አዲሱ ሹምም እንዳሻው ሲባርቅ ቢያንስ ለተወሰነ ጊዜ አንገብጋቢ ተልእኮዎች ያላቸው ህዝብ አስቸኳይና በቶሎ ምላሽ ያገኙ የሚላቸው አይደሉም። በሀገር ቤት ያሉ ብዙ ሺ የፖለቲካ እስረኞችን ይቀድማል ወይስ በየሀገሩ ተጉዢ እስረኛ አስፈታው በሚል ማደናገር? አስቸኳይ ጊዜ አዋጅ የተባለውን ማንሳት መሰረዝ መቅደም ነበረበት ወይስ የትግሬዎችን ወርቅ ዜጋነት መለፍለፍ? ሱዳን ከመሬታችን እንዲወጣ መጠየቅ መቅደም ነበረበት ወይስ ጸረ ህዝቡን በሽር ታላቅ ወንድሜ ብሎ ማዳነቅ? የናረውን የኑሮ ውድነት ለመቀነስ አስቸኳይ እርምጃ ለመውሰድ መጣሪ ቀድማል ወይስ ሽርሽር? ጸረ ህዝብ አዋጆችን መሰረዝ ይቀድማል ወይስ በእነዚሁ መሰረት ተጨማሪ ዜጎችን ማፈን ማሰር? ትህትና ይቀድማል ወይስ ለነክስ ትንግርታለኝ ብሎ መቀባጠር መንቀባረር? ሌላም ማለት ይቻላል። ወያኔ ራሱ ህገወጥ እንደሆነው ሁሉ መፍትሄ ብሎ ትግላችንንም ለማቆም የተነሰሰው ሴራ ህገወጥና የሚወገዝ ነው። ያገዛዙ ወንጀል ቀጥሏል። አማራው በሽወች ደረጃ እየተፈናቀለና በወያኔ ቅስቀሳም ግፍ እየደረሰበት ነው። በሃይማኖቶች ላይ ይዘቱ ሰፊ የሆነና በአዳን እየተካፈሉበት ያለ አጥፊ ሴራ እየተካሄደ ነው። ህጋዊና በስደት ላይ ከረምኩ የሚለው ሲኖዶስም ቢሆን ከህገወጡ የወያኔ ሲኖዶስ ሊደራደር ሲነሳ የምዕመናን አስተያየት ሲጠይቅ አልሰማንም። ማለትም በጠላቶችና በባለስልጣኖች ደረጃ ብቻ ሳይሆን ከህዝብ ጎራነን ያሉትም በአፍአዊ ደረጃ ህዝብ ይላሉ እንጂ ለሚወስዱት አቋም በቀድሚያ የህዝብን አስተያየትና አቋም ሲጠይቁ አልሰማንም። የኦነግ መሪዎች ጠቅላላ ጉባኤ ያድርገው ስለማያውቁና አመራሩ ሲወስን በራሱ በመሆኑ ወደ ኤርትራ ሲጓዙ አባላት አልሰሙም ነበር ሲል አንድ መሪ ያጋለጠውን ያስታውሷል። ሌሎችም እንዲሁ የብዙሃኑን አቋምና አስተያየት ከግምት ማስገባቱን ትተው ህዝብን ማማከርን ትተው በራሳቸው የተመቻቸውን አቋም እየወሰዱ መቆየታቸውን ያየነው ነው። ህዝብ ይህን ማስቆምና ስልጣኑን ድምጹን ማስመለስ ማስከበር አለበት። በዚህ በዚያም በጥቂቶች የሚነዳ ነገውን ተነጥቆ የሚወሰንበት መሆን የለበትም። ጥፋቱማ የባላባቱ ነው፣ ግን ገባሩ ይካስ እየተባለ ሊቀጠልበት መፍቀድ የለበትም። እኩልነትና መሬት ላራሹ ብለን ለትግል ስንነሳ የህዝብን መሰረታዊ መብት ሰብእና ስልጣን በመፈለግ ነው፣ ፍትህን በመሻት። ህዝብ የራሱን አገር እጣ ማንም ሲወስንባት ገለልተኛ ተደርጎ በዝምታ ተመልካች እንዳይሆን። ተቃዋሚ ኃይሎችን ህዝብን ተባበሩ ሲላቸው፣ ጠላትን ወዳጅ አትበሉ ሲላቸው፣ በተጨባጭ ድረሱልኝ ዋይ ዋይታን ሲያሰማቸው፣ ጆሮ ዳባ ብለው እንደፈለጉት ሲፋልሉ፣ ከአገር ጠላቶችም ጋር ሲሞዳመዱ፣ አገር ወዳድ ህብረት መመስረትን እምቢ ብለው ሲቆሙ፣ ህዝብን አክብሩ ቦታውንና ሚዛኑንም ሚናውንም ስጡት ማለት ከቶም አንችልም። የኢትዮጵያን አዳኝ ኃይል ቤዛዋ ህዝብ እንጂ የሆነ ኃይል ግለሰብ ወይም ሻለቃና ኮሎኔል ሊሆን አይችልም። ትችላለው ብሎ ቢፍጨረጨር ሊነክስብን ትንግርት ቢኖረውም በማያቋርጥ ትግል እንቆለዋለን። የኛ ህዝባዊ አቋምና ቃል ኪዳን ይህ ነው። ሰፊው ህዝብ አሌ ካለ ደግሞ የምንከተለው ህዝባችንን መሆኑ የታወቀ ነው። ስጋ ያንገፈገፈው ቀይ በሬ ሲያይ ይሸሻል ተብሏል። ወያኔ 28 ዓመት አንገሽግሾናልና ተለጣፊውን ብንጠረጥረው ባናምነው ሲያንስ ነው። ገና ሳይሾምና መቀባጠር ሳይጀምርም ነው ጉልቻ ቅየራው ትግልን ለማፈን ነው ያልነው። የታሰቡትን ሹሞች ስማቸውን ጠርተን እሳት ካየው ምን ለየው ነው? ዋናውን ስልጣን ወያኔ እስከያዘ ድረስ ለውጥ ሊመጣ አይችልም ብለን ነበር። አሁንም የተለየ አቋም የሚያስይዘን ክስተት አላየንም። ማጭበርበር፣ ማደናገር፣ ባሮ ቃል ዲስኩር እንጂ በውጭ አገር ገንዘብ ያስቀመጡትን እየፈተሽን ነው ተባለ። እውን ያዜብን፣ የበረከትን፣ የስብሃትና ስዩምን ከወዲሁ ልንል የምንችለው ሐቅ የተወሰኑ ነጋዴዎችና ወያኔ የጠላቸው ግለሰቦች ሰለባ እንደሚሆኑ ነው። ከወዲሁ ሹሙ በተሰጠው ትዕዛዝ መሰረት ኢህአፓንም መወንጀልና ለመነጠልም መንቀሳቀስ ጀምሯል። የጠበቅነው ነው፣ ወያኔን እናውቀዋለንና አንዱንም የኢህአፓ እስረኛ ሲፈታም አላየን። ሁሉንም ገለናል ብሎም አላመነም። ከወያኔ ጎራ ፍትህና ለሀገር የሚጠቅም መፍትሄን መሻት ሞኝነት ነው፣ ጭፍን አድርባይነትና ክህደት ካልሆነ ማለት ነው። የ28 ዓመታት ተመክሮን አላይ ማለት ነው። ተመክሯችንን ሚዛን ለምንሰጠው ወገኖች ለውጥን ከትግላችን እንድንሻ ነው የወቅቱ መልእክት። እኛ የምንታገለው ለስልጣን አይደለም ከሚሉት መሳቂያዎች ጎራ አይደለንም። የፖለቲካ ስልጣንን በእጁ ለማስገባት ነው ህዝብ የሚታገለው። ስልጣን ካልተያዘማ ለውጡን እውን ማድረግ አይቻልም። ህዝባዊ ትግል፣ ህዝባዊ ስልጣን፣ መንገዱም መፍትሄውም ይህ ብቻ ነው። ጸረ ወያኔው ትግላችን ይቀጥል፣ በትግላችን ስልጣን የህዝብ ይሆናል።
እንብኝን በል እንጂ አውምኝ፣ እንብኝልኝ በል እንጂ ሰላም እስክትመጣ ዞትን ከምናለቅ ፍርዳችን ተራዝሞ በገዥ ይጣሳ ከኛም ወደ አላሳር በግፍ መከራ ያረረ ረበነ ተሰንዳዋራ እድር ተወርች ዞን ያጮች መጋኛ የዳምሳኔ ዞራ አፍተኛ ለስደት ተጋልጠን በስደት ተዋርደን አፋችንን ዘተን በስደትም ሞተን ከኛም ወደ አላሳር ለገዩ ፍሪዳ ዞት ደምገባር ሰንሰለት ጎሳሶች ልክ እንደወርካማ አው እምኝን በልንጂ ባደግንበት ምድር በተፈጠርንባት የሁላችን ትምት በተከበረባት አንዱ የበላይ ሆኖ አንደኛ የበታች እንዴት ሰላም ይኑር እንዴት ኑሮ ይመቻች ኢማም ሼሁ ሙስታዝ ሙእሚንም ሙእሚናት ዲያቆን ቀሳውስቱ ካህናት ቆጳሳት ተፍትር ስጦት ስት ከሰማደር ዝኑብ አይደለም ወይ ኃጢአት አይሆንም ወይ እያየን ማለፍ ወይ አለመናገር የገዮች ወንበር እስከዛሬም ድረስ ከንባሱ በስተቀር የሌለው ልዩነት አክሱም ንጉስ እንጂ የገዛ አስገበረ የስልጣኔን በር ለመክፈት የጣረ ኧረ ለመሆኑ ሃይማኖት ነበረ? ባደግንበት ምድር በተፈጠርንባት የሁላችን ትቶ ተቀበረባት አንድ በላይ ሆኖ አንደኛ የበታች እንዴት ሰላም ይንጣ እንዴት ኑሮ ይመቻች ኧረ ለመሆኑ ሳይንቲስት ጠበብቱ ዙሪያ የከበባት ለሰው ዘር ምንጭነት እውቅና የሰጣት ለፈረንጁ ልትኛ ድንቅ እያልናት የክርስትና እናት ተፋፋት ነበሯት ወይም ጥልባ አስተካክላት ሰግድ ነበር አምስቱ ወክሰላት ተሷሷን አማይደን ፈጣሪ ባዘዘው እሷ ምንም ማንተ ምድሯን የሞላ ነው ታዲያ አንተን ከኔ በፊት እኔን ካንተ ኋላ ለምድሯ ባለቤት ያስቀመጠን ማን አንድ በእውነት ጉድጓድ ያንተም ሆነ የኔ የእሱም የእሷም ድርሻ ይህን አለም ትልቅ የተመደበልን በስተመጨረሻ ያ ካልሆነ በቀር የግል የምንለው እምብኝን በል እንጂ እምነቱ ምርጫችን አገረ ጋራ ነው። አንተ ወልደ ኢየሱስ እኔም ነኝ አብደላህ ያችም ወለተ ማርያም ይችም አመቱላ ያም ወልደ ሚካኤል ይህኛው ጁንዳ አላህ ይህም ወልደ ጎርጊስ እሱም ነው ነስረላህ። አዎ በኒ አደም ሁሉም የአዳም ዘር ገዦች በፈጠሩት ለምን እንሰቃይ ለምን እንቸገር እስከ መቼ ድረስ ለገዦች ወንበር ይሆንን ሙጫ ለቀጣው ትውልድ ለምን እናሰላል የግፌ ደሟች እምበኝን በል እንጂ መስገጃ እንዳልሰራ ቁባና ሚናራ አላሁ አክበር ብዬ ሰላት እንዳልጠራ አክሱም ላሊበላን ላንተ ያስጨበጠ አንተም እንዳታንጽ ቤተ መቅደስን በአማረ ጉልላት ጅማና ሀረር ለኔ ቆርጦ ሰጠ በታሪካችን ውስጥ የለንም ማስረጃ የሚሞላ ቅንጣት በቅዱስ ቁርአን መጽሐፍ ቅዱስ ውስጥ የተፈረ ግዛት ካልሆነ በስተቀር ገዦች የፈጠሩት የገለማ ስራ አዎ እምቢኝን በል እንጂ በተዘረጋልን ሁለት መንታ መንገድ አንደኛው የሚያደርግ አንደኛው የሚያነድ እንዳሻን እንጓዝ እንዳሻን እንንጎድ በአንተ አልፈረድኩኝ አንተም በእኔ አትፍረድ እናስረክብና ፍርዱን ለህለቀን ባለንበት ምድር እኩል መፍት ይኑረን ከወንጀልም ወንጀል ከኃጢአትም ኃጢአት ከሐራምም ሐራም የአንድ ዜጋ ክብሩ የአንድ ዜጋ መብቱ በቁጥር አይሰራም። በተወለድንባት ባደግባት ምድር ማኅበረ ሰይጣን ደም በጠማው ቁጥር ለፈረሰ ገላ መቀበሪያው ችግር እምብኝን በል እንጂ በቀኙ ጨረቃ በግራው መስቀሉን ባናቱ ላይ ኮከብ በእኛ የተመረጠ የሁላችንም ዘብ የሁላችንም ዘብ እስካል መረጥን ድረስ መለስን ወንድ አስርድ አዜብን ጀሚላ በረከትን ሻፊ ስባትን ቢቂላ አርከብን ሙደስን ቢቀያይሩብን አዲሱን በድንድር ስርዓቱን እስካልጣን ፈነቃቅለን ከስር ሁሉም ወልደ ወያኔ ልደቱ ጫሚሶ ኑሯችን እየጌጧት ማታ ለቅሱ እናም አንተም ሆነ እኔ እንደየእምነታችን እንሄዳለን እንጂ ለውስ ደስታችን እንጂ ሞላቃችን ላንተም ኢየሩሳሌም ሀገር አይደለም ለኔም ሳውዲ አረቢያ መቾሎ ኢትዮጵያ እናም እምቢኝ እንበል እንጂ መለስን ወንዳስ ልጅ አዜብን ጀሚላ በረከትን ሻፊ ስባትን ቢቂላ አርከበን ሙደሲር ቢቀያይሩብን አዲሱን በደንብ ስርዓቱን እስካልጣን ፈነቃቅለን ከስር ሁሉም ወልደ ወያኔ ልደቱ ጫሚሶ ኑሯችን እየየ ጧት ማታ ለቅሶ እናም እምብኝ ነው እንጂ እምብኝን በል እንጂ አው እምብኝ
ከሄዱማ ጥርግ ነው። ወያኔ አረመኔና ዘረኛ ነፍሰ ገዳይ ነው። ይህ አዲስ ዜና ወይም ግኝት አይደለም። ወያኔ ከዋናው ቁም ነገር እይታን ዘውሮ ወደ ከንቱና መለስተኛ ጉዳይ መውሰድ ይችልበታል። ይህን ታዝበናል። አሁንም ግን እየሰራለት ነው። ወያኔ ጭምብር ያበዛል። የመጀመሪያው ኢህዴን ከዚያም ኢህአዴግ የተባለው ነው። ዛሬ ደግሞ የራሱን ሌተና ኮሎኔል አዲስ ጠቅላይ ሚኒስትር በሚል አዲስ ጭምብል ደፍቷል። ይህን አለመገንዘብ ይጎዳል። ከሄዱማ ጥርግ ነው ይላል ያገራችን ሰው። ቁጭ ብሎ ስንብት ወጣው ቀረው ቧልት ጊዜ ካለፈበት የሚያምር አይደለም። ህዝባችን ማመጽ ከጀመረ ጀምሮ ለወያኔ ያስተላለፈው መልእክት ወግድ በቃ፣ የወያኔ አገዛዝ ያክትም፣ ዘረኝነት ይጥፋ፣ ዴሞክራሲያዊ መንግስትን የሚያመጣ ሁሉን አቀፍ ሽግግር ሂደት ይጀመር ነው። ይህን ወሳኝ ግብ መርሳት ማስተላለፍ ትግሉ የሚፈቅድልን መቀናጣት ሊሆን አይችልም። ግባችን ፍላጎታችን ግልጽ ነውና ወያኔ ጭምብል እየቀየረ ትኩረታችንን ወደ ሌሎች መለስተኛ ጉዳዮች ሊቀይር ሲቃጣ አሁንም ወግድ ማለት መቻል አለብን። ህዝብ የጠየቀው ትግላችን ያተኮረው በስርዓት ለውጥና በወያኔ መወገድ እንጂ በወያኔ ጉልቻ ቀያሪነት አይደለም። ወያኔ የራሱን መልመልና የወንጀል አጋር አዲስ ቅብ ቀብቶና ከርቤ አጥይሶበት የለውጥ ሐዋርያ መጣ ብሎ ሊሸጥልን እየሞከረ ነው። በትግል መቀጠል ላይ ሳይሆን በሹሙ ይዘት ላይ ሰጣ ገባው እንዲደራ አድርጓል። ወያኔ እንደ ስምንተኛው ሺ ሰው አበላሽ ሊባል የሚችል ነውና ብዙዎች በወያኔ ተታለው ይህን ሹም ሲያሞግሱ፣ ወያኔ ከበስተጀርባ ሆኖ ድርጊቱን መቀጠሉን ማየት አቅቷቸው ይገኛል። አሁንም በአዋጅና ኮማንድ ፖስት ዜጎች ይታፈናሉ፣ ይሰቃያሉ። አሁንም አማራው በሰፊው እየተፈናቀለ ነው። አሁንም ግድያው ደርቷል። የ14 ዓመት ልጆች በአሰቃቂ መንገድ ይገደላሉ። እነስራቸው አግማሴ፣ መሰረት አሰፋ፣ እመቤት አበራ፣ አበራሽ በርታ፣ በለጠ አምሃና በሺዎች የሚቆጠሩ እስረኞች በስቃይ ላይ ናቸው። አሁንም የነ ሻለቃ ጌታቸው፣ ሻለቃ አስራደ በየነ፣ ጸጋዬ ደብተራው፣ ስጦታው ሁሴን፣ ታምራት ግዛቸው፣ ሞት ባይኖር፣ ብርሃኑ እጅጉና መቶዎች ደብዛቸው እንደጠፋ ነው። አሁንም የሀገር ገንዘብና ንብረት በወያኔ እየተዘረፈ እና እየተጓጓዘ ነው። አሁንም ወሳኝ ስልጣን በወያኔዎች እጅ ነው። ወዘተ ወዘተ። ሰው መሳይ በሸንጎች ምንም እየፈየዱ አይደለም። ብቻ ሳይሆን ምንም የረባ ነገር ሊሰሩም አቅሙም ችሎታውም ፍላጎቱም የላቸውም። አስመሳይ ተራማጆች፣ ሐሳዊ መሲህ፣ የውሸት የህዝብ ወገኖችም ተብለው ነበር፣ ፈልተዋል። ዛሬ በባዕዳን በተለይም በሆነ እምነት ድጋፍ አገራችንን ይበልጥ ሊነጥቁን አሰፍስፈዋል። የህዝብን ጥያቄዎች ለማዘናበል ባላቸው አቅም ሁሉ እየተራወጡ ነው። አጃቢዎቻቸው፣ ቀደም ብለንም የምናውቃቸው ወንጀለኞች፣ አድርባዮች፣ የለየላቸው የርጎ ዝንቦች ናቸው። ቢከፍቱት ተልባ። ተለጣፊን ሾሞ ለውጥ ሊመጣ፣ ሌንጮን አቅፎ ለውጥ ሊመጣ፣ ሲያምራችሁ ይቅር፣ የሰቀቀን ቧልት ነው። ወያኔ መተንፈሻ ጊዜ እያገኘ ነው። ምንም ያደረገው ወይም የለቀቀው የቀየረው የለም። ከራሱ ሹም ጋር የተቃረነ አስመስሎ ማቅረቡ የሚጃጃለውን ክፍል አስተኝቶታል። ሹም ተብየውን ወያኔ ጠመደው፣ አባዱላ ሊገድለው ተነሳ፣ ሻጠሩት፣ ወዘተ ወሬ በራሱ በወያኔ ተጠንጥኖ እየተሰራላቸው ያለ መሆኑን አብዛኛው ዘይቶም ቢሆን እየተረዳው ነው። የሹሙን ታሪክ ለምናውቀው ምን ቢዶሉቱ ለተረዳ ነው። መረጃ ላለን ደግሞ ነገር ዓለሙ ምስጢር ሳይሆን ግልጽ ነው። ነጌታቸው አሰፋ ዱለታ መነሻው መድረሻው ምስጢር አይደለም ለኛ። ክህደቱን መልምለው ሲያሰራጩትም በጠዋቱ ሰውየው የነሱ ቀጥረኛ ነው ያልነውን ያስታውሷል። የምናውቀውን ባናውቀምና እኛም እኮ በተስፋ ለመዋለል ሰለባ መሆን እንችል ነበር።
ጊዜ ይሰጠው ላሉት እንደናስረዳቸው ሳይውል ሳያድር ወር እንኳን ሳይሞላው ሹሙ መቀሌ ሄዶ ራሱን እንዲያጋልጥ አደረጉት። ሁለት ወር ሳይሞላው ደግሞ ለነክስ የታጨው ነኝ አለን። ዙረት በዙረት ሲከመረና ሁሉን አዋቂና ሃይማኖት ተቀስ ዲስኮርስ ያበዛ ከቀን ወደ ቀን ማንነቱን ይያጋለጠ መጣ። የህዝብን ጥያቄ ወደ ጎን ለማድረግና አልፎም የፈጸመ የሰማ መስሎ ለማጭበርበር የሚያደርገውንም ያጋለጥ ነው ሲሆን አላሳፈረንም። በቃላት ድብደራ ሊሸነግል ደፋ ቀና ይላል እንጂ በተግባር መስካል ተገኘም። እስረኛ ፈታው አስፈታው በሀገር ውስጥም ሆነ በደጅ የተጠየቀው ደረጃ አለመሆኑም ተጋልጧል። ያልሰራውን ሰራ ያላደረገውን አደረገ የሚሉለት አድርባዮችና ቀጥረኞች መኖራቸው ደግሞ ሐቁን አይሸፍነውም። ሹመት ሺህ ሞት የተባለው በሰውየው ላይ ይሰራል። የጽፈት ቤቱ ኃላፊዎች፣ አማካሪዎችና ጉዳይ አስፈጻሚዎች ቁልፍ ቦታን የያዙት ኢኮኖሚውን የተቆጣጠሩት ሁሉም ወያኔዎች ናቸው። ይህን መገንዘብ የሚያቀታቸው የአይን ሳይሆን የአንጎል የህሊና መታወር ተጠቂዎች መሆናቸው የሚያጠራጥር አይደለም። የኢትዮጵያ ህዝብ ፍላጎት ወያኔ እንደገና ከሸኛቸው ወንጀለኞች ጋር እንዲታረቅ አይደለም። ወያኔ በወያኔ እንዲተካ አይደለም። ቋራን እንደሰጠው ጋምቤላንም እንዲያስረክብ አይደለም። ወልቃይት ጠገዴ፣ ሰቆጣን፣ ጸለምትን እንደተቀለለ እንዲቆይም አይደለም። በስልጣን እንዲቀጥል አይደለም። የህዝብ ፍላጎትና የወያኔ ጉልቻ ቅየራ ሆድና ጀርባ ናቸው። ወጡ ለ28 ዓመት ከጎረና ወጥቤቱን ማባረር የግድ ነው። ማለትም ወያኔ መወገድ አለበት። ጥርግ ጥርግርግ ብሎ 28 ዓመት ዘረኝነትና ጭፍጨፋ በቃ። 28 ዓመት ግፍና ብዝበዛ በቃ። የሚታረቅ የሚስተካከል የለም። ተጠርጎ ተጠራርጎ ወያኔ ከሀገራችን መጥፋት አለበት። አገዛዙ መውደም አለበት። ከዚህ ሌላ ምንም አማራጭ የለም። ማስታገሻ ወይም አቅጣጫ ማስቀየሪያ ቦይ ቢቀደድም ተለጣፊ ቢሾምም መገስገስ የተያዘው ጎርፍ በረድ ያለ ቢመስልም ጠንክሮ ከፊቱ ያለውን ሁሉ ጠርጎ ጠራርጎ መውሰዱ አይቀሬ ነው። በመሃል ራሳቸውን የሚያጋልጡና የህዝብን ቁጣ ለሚያገኙት ይብላይ ማለት ይቻላል። የወያኔ ውድቀት አይቀርምና ቀደም እንዳልነው አወዳደቁ የማያምር መሆኑ ግልጽ ቢሆንም ምን ያህል አስከፊ እንደሚሆን ወሳኙ ራሱ ወያኔና ደጋፊዎቹ ናቸው። ከመጣው ጥፋትና ውድቀት ደግሞ ሻዕቢያም ሆነ ሌላ ማንም አያድነውም። የህዝብን ቁጣ ማንም አይገታውም። ለመግታት የተደቀነው የሹም ጋሬጣ ሳይውል ሳያድር ተጋልጧልና እኛም ባለን አቅም ሁሉ የተጠነሰሰውን የወያኔ መሰሪ ተንኮል ማጋለጣችንና መታገላችን የሚቀር አይደለም። ሕፃናትን በግፍ በጭካኔ ተልትሎና ቆርጦ ከሚገድል አገዛዝ ጋር የሞት ሽረት ግብግብ እንጂ ባጭር የሚቀጭ ቅራኔ ሊኖረን አይችልም። ለዚህም ነው ትግላችን የሚቆመው ወያኔ ሲወድም ጥርግ ጥርግርግ ብሎ ሲሄድ ሲወገድ ሲጠፋ ነው ብለን ቅንጣትን ብትሆን ለሰኮንድም ቢሆን ክህደትና ድርባይነትን የማናስተናግደው። ጸረ ወያኔ ትግላችን ተፋፍሞ ይቀጥል። ለወያኔ ውድቀት በጋራ ጸንተን እንታገል።
በሞት ግለስደው በጣርፍ የሳቁ ግጽህን የካዱ ስምህን ያላወቁ ከዘረኞች ጨፎ ማሪልም ታውቃለህ ምን ናቸው ብለው ምን ትጠብቃለህ? ኦ አገሬ በይ በቃ ከእንግዲህ ጣ ኦ ሲያብያ በይ በቃ ከእንግዲህ ጣ በቃ ተነሳና እንውጣ በቃ ከችግሩ ተራራ በቃ ያደፈረሱትን ታሪክም ነታችን በባንዳ ተደፍሮ